ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 5 2013 ዓመተ ምህረት ዝግጅታችን ጀመረ።
ባለፉት አመታት በተለያዩ የኢትዮጵያ ግዛቶች ውስጥ የተለያዩ አይነት ጭፍጨፋዎች ሲካሄዱ እነዛን ለመከላከል እነዛን ለማስቆም ተጠያቂነትን ለማምጣት የተደረገበት አካሄድ በጣም ደካማም በመሆኑ ነው እንደነዚህ አይነት ችግሮች ሊከሰቱ የቻሉት ወደፊትም ሊከሰቱት።
ባለፉት 30 አመታት ልጆቻችን የተማሩበት ወጣቱ ያደገበት ናሬሽን አካባቢህ ያንተ ዘር በደም ማለት ነው ያንተ ዘር ብቻ ነው ተጠቃሚ መሆን ያለበት የሚል አይነት ነገር በጭንቅላት ውስጥ እንዲገባ ስለተደረገ አሁን የተጠቀሰው የህግ የበላይነት ችግሩን ከስሩ አያጠፋውም።
የቀደሙት አቶ ኩብርገና የኢኒሼቲቭ አፍሪካ ስራ አስፈጻሚ ዳይሬክተር ከአዲስ አበባ፣ እርሳቸውን ተከትሎ የተሰሙት ደግሞ አቶ ብርሃን መዋ ከዋሽንግተን ዲሲ በግል የንግድ ስራ የሚተዳደሩና በኢትዮጵያ ጉዳዮች ላይ በመጻፍ የሚታወቁ ናቸው። በቅርቡም በኢትዮጵያ የዜጎችን ደህንነት ዋስትናና የሀገሪቱን ሰላም አስመልክቶ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ጽፈዋል። በኢትዮጵያ ዘውግ ለይተው በንጹሃን ዜጎች ላይ የሚነጣጠሩ ጥቃቶች፣ አንጃ የለዩ ግጭቶችና የለየለት ጦርነት የደቀኗቸውን ብርቱ ፈተናዎችና እንዲሁም በአጠቃላይ የሀገርን መጪ ዕጣ አስመልክቶ በተጀመረው ውይይት ለሁለተኛው አጋማሽ ስርጭታችን ጠብቋቸው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀራብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ትናንት ምሽት ወደ ባህር ዳርና ጎንደር ሚሳኤሎች መወንጨፋቸውን ባለስልጣናት አስታወቁ። ሚሳኤሎቹ የተተኮሱት በህወሓት ኃይሎች ነው ያሉት ባለስልጣናት የባህር ዳሩን አውሮፕላን ጣቢያ የመታው ሚሳኤል መጠነኛ ጉዳት ማድረሱን የገለጹበትንና የአካባቢዎቹን ነዋሪዎች አስተያየት ጨምራ ዘጋቢያችን አስቴር ምስጋናው ተከታዩን አድርሳናለች።
ትናንት ምሽት ወደ ባህር ዳርና ጎንደር ሮኬት መተኮሱን ያስታወቀው የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ነው። በዚህም በባህር ዳር አውሮፕላን ማረፊያ አካባቢ መጠነኛ ጉዳት ደርሷል ብሏል። ዝርዝሩን መርማሪ ቡድን ተመድቦ እየተጣራ መሆኑንና በቀጣይ እንደሚገለጽም ነው ያስታወቀው። የሮኬት ጥቃቱ የተፈጸመው በህወሓት መሆኑንም ጠቅሷል። ስግብግብ ጁንታ የህወሓት ቡድን በእጁ ያሉትን የመጨረሻዎቹን መሳሪያዎች ጠጋግኖ ሞክሯል በማለት ነው የገለጸው። ይህም ከመሞቱ በፊት የመጨረሻውን አቅሙን እየሞከረ መሆኑን ያሳያል ብሏል። ስማቸው እንዲጠቀስ ያልፈለጉ የአሜሪካ ድምጽ ያነጋገራቸው የባህር ዳር ከተማ ነዋሪዎች ትናንት ከእኩለ ሌሊት በፊት በሰማይ ላይ የሚወነጨፍ ነገር ማየታቸውንና ከዛም ከፍተኛ የፍንዳታ ድምጽ መስማታቸውን አስረድተዋል።
ዝናብ እንደሚዘንብ ነገር እንደ ክረምት ብልጭ ብልጭ ይላልና በደረቁ ዝናብ ሊጥልም ምንድነው ዝን ሌላ ገዝናብ እየዘነበ ነው ብዬ ወደ ሰማይ ሳይ ሁለቴ ብልጭ ብልጭ እንዳለ ፈነዳ። በኋላ በቃ ግድግዳውን ሲነጋነግ ግድግዳውን ምድሩ ሲነጋነግ ሮጬ ቤት ገባሁኝ። ዘጋብትን ቁጫን ከዛ በኋላ ቶክስ በቶክስ በቃ በየአቅጣጫው ቶክስ ሆነ።
5 ሰዓት ከሀያ አካባቢ ከፍተኛ የሆነ ፍንዳታ ተሰማ። ከዛ በኋላ ቀላል የሆነ ተኩስ ነበር። የት ነው ብለን ስንወጣ ከውጭ ሆነን ስንመለከት ወደ አየር መንገዱ አካባቢና ወደ አየር ኃይል አካባቢ ነው። በዛ ፍንዳታ ያው ትንሽ መደናገጥ ነበር፣ ተኩስ ይሰማ ነበር ከከተማው ውስጥ። ዛሬ ሰላማዊ ሆኖ እየቀጠለ ነው።
በተለያዩ የመገናኛ ብዙሃን የተደመጡት የህወሓት መሪዎችም ጥቃቱን መፈጸማቸውን አረጋግጠዋል። ይህ በእንዲህ እንዳለ የአማራ ብዙሃን መገናኛ ድርጅት ማምሻውን ባወጣው ዘገባ የሀገር መከላከያ ሰራዊትና የአማራ ልዩ ኃይል በራያ ግንባር ባደረጉት ውጊያ ዋጃና ጥሙጋን በቁጥጥር ስር ማዋሉን ነው የገለጹት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ አመሰግናለሁ። አድማጮች፣ በዚሁ ርዕሰ ጉዳይ ለተከታዩ ዘገባ ደግሞ ወደ መቀሌ እናልፋለን። በጎንደርና ባህር ዳር ከተሞች የአውሮፕላን ማረፊያዎች ነበሩ ያሏቸውን የወታደራዊ ስራዎች ማስፈጸሚያዎች በሚሳይል መተናል ሲሉ የትግራይ ክልል ከፌደራል መንግስት ጋር የሚያደርገውን ውጊያ የሚመራው ጦር ቃል አቀባይ አቶ ጌታቸው ረዳ ተናገሩ። በህዝባዊ መሰረተ ልማቶች ላይ ይደርሳሉ ላሏቸው ጥቃቶች አጸፋዊ ምላሽ እንሰጣለን ብለዋል። በትግራይ በደቡባዊ ዞን ውጊያ መከፈቱን መግለጻቸውን ጠቅሶ ሙልጌታ ጽባ ተከታዩን አጭር ዘገባ ልኳል።
በትግራይ ክልል ሴንትራል ኮማንድ የሚባል ተዋቅሯል። የኮማንዱ ቃል አቀባይ አቶ ጌታቸው ረዳ በዛሬው ዕለት በመገናኛ ብዙሃን ወጥተው በትናንትናው ዕለት በትግራይና የኤርትራ ዋሳኝ አካባቢዎች በአይጋ ሞኖክሶይቶ ዛላምበሳ ራማና አዲያቦ አካባቢዎች ጦርነት እንደነበረ ተናግሯል። በዛሬው ዕለት ጦርነቱ መቀነሱም ገልጸዋል። አቶ ጌታቸው ረዳ ትናንት በነበረው ጦርነት ሰራዊታችን በሚገባ መክቷል በማለት ነው የተናገሩት። እንዲሁም በዛሬው ዕለት ትግራይ ካማራና አፋር ክልል በሚያዋስን የደቡባዊ ዞን ጦርነት መጀመሩ ገልጸው እየመከተን እንገኛለን በማለት ነው አቶ ጌታቸው ረዳ የገለጹት። በቅርቡ የጸረ ማጥቃት እንቅስቃሴ ይጀምራል ብለዋል። በሌላ በኩል ትናንት ማታ በጎንደርና ባህር ዳር ከተሞች የአውሮፕላን ማረፊያ ጣቢያዎች በሚሳኤል ጥቃት አድርሰናል ብለዋል። ካሁን በፊት በትግራይ ክልል በአውሮፕላን ጥቃት ከተፈጸመ አጸፋዊ ምላሽ አውሮፕላን የሚነሱበትና የሚያርፉበት ማንኛውም ቦታ እንመታለን ብለው ነበር። አቶ ጌታቸው ሲናገሩ ወታደራዊ እንቅስቃሴ የሚያግዙ ስራዎች በኤርፖርቶቹ ሲፈጸም ነበር ያሉ ሲሆን በዚህም እርምጃ ወስደናል ብለዋል። በቀጣይም በትግራይ ክልል የህዝባዊ አገልግሎት የሚፈጸምባቸው ተቋማት ጥቃት ከተፈጸመበት አጸፋዊ እርምጃ እንወስዳለን ነው ያሉት። በንግግራቸው በድልድዮችና የኤሌክትሪክ ማከፋፊያ ማዕከላት ኢላማ ሊሆኑ እንደሚችሉ አመላክተዋል። ኢላማ ሊሆኑ ከሚችሉ ቦታዎችም ሰላማዊ ሰዎች ራሳቸውን እንዲያርቁ መክረዋል። በሌላ ዜና በትግራይ ክልል ለሁለት ቀናት ጠፍቶ የነበረ የኤሌክትሪክ ኃይል አገልግሎት ከትናንት ምሽት ጀምሮ ህዝብ እያገኘ ነው። እንዲሁም የባንክ አገልግሎት ህብረተሰቡ በውስን መልኩ በመቀለ ከተማ ማግኘት ጀምሯል። ከሰኞ ጀምሮ ደግሞ ሁሉም ባንኮች ለህዝቡ ክፍት ይሆናሉ በማለት ምንጮች ነግረውናል። ከከተማ ወደ ከተማ የትራንስፖርት አገልግሎት ደግሞ ህዝብ ፍቃድ አውጥቶ እየተንቀሳቀሰ ይገኛል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ወደ ዓለም አቀፍ ዜናዎች እናልፋለን። የፕሬዚዳንት ትራምፕ ደጋፊ የሆኑ ሰልፈኞች ዛሬ ወደ ዋሽንግተን ዲሲ ጎዳናዎች ወጥተዋል። የተቃውሞ ሰልፉ በቅርቡ በተካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ፕሬዚዳንት ትራምፕ ምርጫው ተጭበርብሯል ሲሉ ተጨባጭ ማስረጃ በሌለበት ያቀረቡትን ክስ ተከትሎ በደጋፊዎቻቸው በተለያዩ አካባቢዎች እየተካሄዱ ካሉ ሰልፎች አንዱ ነው። በዩናይትድ ስቴትስ ለኮቪድ-19 አዲስ በተጋለጡ ሰዎች ቁጥርና ሆስፒታል በገቡ ታማሚዎች አሃዝ በአንድ ቀን እድሜ እስካሁን ከተዘገቡት በሙሉ ከሁሉ የከፋ የተባለ ሪከርድ ተመዝግቧል። በትላንትናው ዕለት በዩናይትድ ስቴትስ 170,000 ሰዎች ለኮቪድ-19 መጋለጣቸውን የወረርሽኙን መዛመት የሚያመላክቱ መረጃዎች የሚያሰባስበው ፕሮጀክትና የጃን ሆፕኪንስ ዩኒቨርሲቲ መረጃዎች ጠቁመዋል። ይህም ከአንድ ቀን በፊት በ24 ሰዓታት እድሜ ከተዘገበው አሃዝ በ20 ሺህ የሚበልጥ ነው። በዕለቱም በመላዋ ዩናይትድ ስቴትስ ቁጥሩ ከ1.7 ሚሊዮን በላይ የሚደርስ ሰው የኮቪድ-19 ምርመራ መደረጉን መረጃዎቹ ጠቁመዋል። ይህም ቁጥር በአንድ ቀን በተደረጉ ምርመራዎች መጠን እስካሁን ከነበረው ትልቁ መሆኑ ተነግሯል። በዩናይትድ ስቴትስ በአሁኑ ሰዓት 10.74 ሚሊዮን ሰዎች ለኮቪድ-19 መጋለጣቸው በምርመራ ተረጋግጧል። ይህም አሃዝ በየትኛውም ሀገር ከታዩት እጅግ ግዙፉ ሲሆን ዩናይትድ ስቴትስ ባለፉት 24 ሰዓታት ውስጥ ብቻ በዚህ ወረርሽኝ ሳቢያ ሕይወታቸውን ያጡትን 1300 ሰዎች ጨምሮ በሌላ ትልቅ ሪኮርድ በአጠቃላይ 244,357 ሰዎችን አጥታለች። ለኮሮና ቫይረስ ተጋልጠው ወደ ተለያዩ ዩናይትድ ስቴትስ ሆስፒታሎች ለሕክምና የተወሰዱ ሰዎች ቁጥርም በተመሳሳይ አሻቅቧል። እንደ መረጃዎቹም ዋቢነት ባለፉት 24 ሰዓታት ውስጥ ብቻ ሆስፒታል የገቡት የኮቪድ-19 ታማሚዎች ቁጥር 69,000 ሲሆን ይህም ከአንድ ቀን በፊት ከተዘገበው በ2,000 የበለጠ ነው። ፓኪስታን ጸጥታዬን ለማናጋት በተውጠነጠነ ሴራ በዓለም አቀፍ ደረጃ በሕገ ወጥነት የተፈረጁ ጽንፈኛ ቡድኖችን የምታሰለጥንባቸው የጦር ማሰልጠኛዎች አፍጋኒስታን ውስጥ አቋቁማለች ስትል ጠበኛ ጎረቤቷን ህንድን ወንጅላለች። የፓኪስታን የውጭ ጉዳይ ሚኒስትር ሻህ መህሙድ ኩሬሽ እና የአገሪቱ ጦር ሰራዊት ቃል አቀባይ ሜጀር ጀኔራል ባባር ለፍቲካር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ በቅርቡ በፓኪስታን የተለያዩ አካባቢዎች በተፈጸሙ የሽብር ጥቃቶች የህንድ እጅ ስለመኖሩ መቅረብ የማያጠራጥር ነው ያሉትን ማስረጃ አቅርበዋል። ባባር በጋዜጣዊ መግለጫቸው ለመጀመሪያ ጊዜ ይፋ ባደረጓቸው በእነኚህ ማስረጃዎች ውስጥ የብዙ ሚሊዮን ዶላር ወጪ የሚያሳዩ የባንክ ሰነዶችን፣ የድምፅ ማስረጃዎችና የህንድ የደህንነት ሰራተኞችና ዲፕሎማቶች አፍጋኒስታን ውስጥ ከሚንቀሳቀሱ ፓኪስታናዊ አሸባሪ ቡድኖች ጋር ያደርጓቸው የነበሩ ግንኙነቶች በዝርዝር የሚያሳዩ ናቸው ያሏቸውን ማስረጃዎች አቅርበዋል። የውጭ ጉዳይ ሚኒስትር ኩሬሺ በበኩላቸው የጠቀሷቸው ቡድኖች ከፓኪስታን ለአመታት ያልተቋረጠ የጸረ ሽብር ዘመቻ በአፍጋኒስታን ተጠልለው የሚገኙ፣ በቅርቡም በዩናይትድ ስቴትስ ሰው አልባ አውሮፕላኖች በጽንፈኞች መሸሸጊያዎች ላይ በተደረገ ኢላማ የቡድኖቹ ቀንደኛ መሪዎች መገደላቸው ከተገለጹት ውስጥ ናቸው። ሚኒስትሩ አክለውም መንግስታቸው እነኚህን ሰነዶች ከተባበሩት መንግስታት ድርጅትና ከአምስቱ የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ ቻይና፣ ሩሲያ፣ ብሪታንያና ፈረንሳይ ሊሰጥ የሚችል መሆኑን ተናግረዋል። የአሁኑ የፓኪስታን ውንጀላ ዜና የተሰማው በአወዛጋቢው የካሽሚር ክልል በሁለቱ ወገኖች መካከል የተካሄደው ውጊያ በሁለቱም በኩል በድምሩ 13 ሰዎች በተገደሉ ማግስት ነው። አድማጮች፣ አሁን በተከታዩ ዜና ወዲህ ወደ ዋሽንግተን እንመለሳለን።
በሰሜን አሜሪካ የሚገኙ የአማራ ድርጅቶችና የሲቪክ ማህበራት ያስተባበሩት ትዕይንተ ህዝብ ዛሬ በዋሽንግተን ዲሲ ካፒታል ሂል ግራውንድ ተካሂዷል። በአማራ ክልል ብሔር ተወላጆች ላይ ደረሰ ያሉትን በደል የዘረዘሩት ተሳታፊዎች ዘርን በለየ ጥቃት ውስጥ የተሳተፉ ለፍርድ እንዲቀርቡ ጠይቀዋል። የተፈጸመውን ወንጀል የመካድና የማለባበስ ሂደቶች መታየታቸውን የጠቆሙት ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ተመስገን መንግስቱ ዝምታውን ለመስበር ወደ አደባባይ መውጣታቸውን ለአሜሪካ ድምፅ ተናግረዋል።
ከምንም በላይ ግን ዛሬ እኛ ሰላማዊ ሰልፍ እንድንወጣበት ያስገደደንና በዋናነትም ልንሰብረው የምንፈልገው ዝምታ ከዘር ጭፍጨፋው ጋር በተገናኘ የተደረገውን ድናያል ነው። ከጠቅላይ ሚኒስትሩ ጀምሮ እስከ ታች የቀበሌ መዋቅር ድረስ በተቀነባበረ ሁኔታ የዘር ጭፍጨፋው እንዳልተፈጸመና የተደረገው ጥቃት እንዲሁ የእርስ በርስ ግጭት እንዲመስል የተቀነባበረ ስራ ተሰርቷል። እሱን ዝምታ መስበር እንፈልጋለን።
በዚህ ትዕይንተ ህዝብ ላይ የኢትዮጵያ መንግስት በተለያዩ መንገዶች በአማራ ብሔር ላይ ለተከታተሉ እልቂቶች አስተዋጽኦ አድርጓል በሚል ወቀሳ ተሰምቶበታል። በጉዳዩ ላይ በአሜሪካ የኢትዮጵያ ኤምባሲ ተወካይን ለማግኘት ጥረት ብናደርግም ስብሰባ ላይ በመሆናቸው አልተሳካም። የእሳቸው ምላሽ የተካተተበትን ሰፋ ያለ ዘገባ በነገው ዕለት ለማቅረብ እንሞክራለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ህዳር 5 2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን ወደ ቀደመው ዘገባችን እንለፍ። በፌዴራል መንግስትና በህወሓት መካከል እየተካሄደ ያለውን ጦርነት ሸሽተው ወደ ሱዳን የሚዘልቁ ሰዎች ቁጥር እለት እለት እየጨመረ መሆኑን የመንግስታቱ ድርጅት የስደተኞች ኮሚሽን አስታወቀ። ከማክሰኞ እለት እስከ ትላንት ድረስ ባሉት 4 ቀናት ውስጥ ከ14,000 በላይ ኢትዮጵያውያን ስደተኞች የሱዳንን ድንበር አልፈው እንደገቡ የመንግስታቱ ድርጅት የስደተኞች ኮሚሽን ለአሜሪካ ድምጽ አስታውቋል። ኤደን ገረመው በሱዳን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የውጭ ጉዳይ ኃላፊ ሶፊያ ጄንሰን እና በኢትዮጵያ የመንግስታቱ ስደተኞች ኮሚሽን የውጭ ጉዳይ ኃላፊ ጁሊያ ስቲፈንን አነጋግራ ተከታዩን አሰናድታለች።
በአጭር ጊዜ ውስጥ እንደሚጠናቀቅ የተነገረለት በፌዴራል መንግስትና በህወሓት መካከል የተጀመረው ጦርነት ከሳምንት በላይ ሆነው፣ በእነዚህ ቀናት ውስጥም ከሁለቱም ወገን በሺዎች የሚቆጠሩ ሰዎች ህይወታቸውን ሲያጡ፣ ብዙዎችም ጦርነቱን ሸሽተው ቤት ንብረታቸውን እየጣሉ ወደ ጎረቤት ሀገር ሱዳን ስደት ጀምረዋል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR ሮብ ህዳር 2013 በገጹ ላይ ባሰፈረው ሪፖርት መሰረት ከማክሰኞ እለት ጀምሮ ከ7000 በላይ የሚሆኑ ኢትዮጵያውያን ስደተኞች የሱዳንን ድንበር አልፈው መግባታቸውን አስታውቋል። ይሄ አሃዝ በዛሬው ዕለት ከ14000 በላይ ማለፉን የተባበሩት መንግስታት የሱዳን የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን ለአሜሪካ ድምጽ አስታውቀዋል።
The current situation is that we are having like a significant increase in the number of arrivals at the border.
አሁን ላይ ወደ ሱዳን የሚገቡ ስደተኞች ቁጥር ጨምሯል። ይሄ ጀመረው ከማክሰኞ ጀምሮ ነበር። እስከ ዛሬ ጧት ድረስም ከ14000 በላይ ስደተኞች ድንበር ተሻግረው መምጣታቸውን መረጃለን። ስደተኞቹ እየገቡ ያሉት በካሳላና በጋዳሪፍ በኩል ነው። የተባበሩት መንግስታት የስደተኞች ኮሚሽን ከሌሎች የመንግስታቱ አጋር ተቋማት እንዲሁም ሀገራዊና ዓለም አቀፍ ተቋማት ጋር በመተባበር በምግብና አስፈላጊ የሆኑ ነገሮችን በማቅረብ ስደተኞቹን እየረዳ ይገኛል።
ስደተኞቹ ከሚገቡባቸው ድንበሮች በመነሳት አብዛኞቹ ከትግራይ ክልል እንደሚመጡ የጠቆሙት ሶፊያ ጀንሰን ከስደተኞቹ መካከል በጦርነቱ የቆሰሉ እንዳሉ ሪፖርት እንደደረሳቸውም ይገልጻሉ።
We haven't ourselves found the injuries but we have reports of wounded.
እኛ ራሳችን በጦርነቱ የቆሰሉ ሰዎች አላጋጠሙንም። ይሁንና በአቅራቢያችን ካለው ክሊኒክ እየታከሙ ያሉ ቁስለኛ ስደተኞች እንዳሉ ሪፖርት ደርሶናል። ይሄ ነው የሚባል የተመዘገበ መረጃ ግን የለንም።
ከሌላ በኩል የተባበሩት መንግስታት የስደተኞች ኮሚሽን የኢትዮጵያ የውጭ ግንኙነት ኃላፊ ጁሊያ ስቲቨንሰን በበኩላቸው በትግራይ ክልል ውስጥ ከዚህ ቀደም ከ100000 በላይ ኤርትራውያን ስደተኞችና ከ1 ሚሊዮን በላይ የሰብአዊ እርዳታ ፈላጊዎች እንደነበሯቸው ጠቅሰው አሁን እየተፈጠረ ያለ ሁኔታ አሳሳቢ ነው ይላሉ።
We have been extremely alarmed by the escalation of conflict and the deterioration in the humanitarian situation.
ትግራይ ክልል ውስጥ እየተፈጠረ ያለው ሁኔታና የሰብአዊ እርዳታ መቀነስ እና መዳከም በጣም ተደናግጠናል። ከጦርነቱ በፊት ቦታው ከ100000 በላይ የሚሆኑ ኤርትራውያን ስደተኞችና ቁጥራቸው እጅግ የበዛ ከ1 ሚሊዮን በላይ የሚሆኑ ሰዎችም ሰብአዊ ድጋፍ የሚያገኙበት ነበር። አሁን ታዲያ በዚህ የችግር ወቅት ከህብረተሰቡ ጋር መገናኘት አልቻልንም። ህዝቡ ምን እየሆነ ነው? ምንስ ይፈልጋል? ምን ያህል ሰዎችስ ናቸው እየተፈናቀሉ ያሉት የሚለውን ለማወቅም ሆነ ያስቸኳይ ጊዜ እርዳታ መላክ አልቻልንም። ሰራተኞቻችንም ወደ ክልሉ መግባትና መውጣት አልቻሉም። ስለዚህም እየተፈጠረ ባለው ሁኔታ ተጨንቀናል።
ጁሊያ ስቲቨንሰን አክለውም በትግራይ ክልል በተደረጉ የእንቅስቃሴና የመገናኛ ገደቦች ምክንያት ብዙዎች ለሰብአዊ ቀውስ ተጋልጠዋል ብለው እንደሚያምኑ ይናገራሉ።
We still have colleagues who are based in Tigray. We have offices in Shire and also in Mekelle.
አሁን ድረስ ትግራይ ውስጥ ቢሮዎች አሉን። በሽሬ በመቀሌ ቢሮ ያለን ሲሆን ከዛም በተጨማሪ በሰሜን ትግራይ ያሉ 4 ስደተኛ ካምፖች አገልግሎቱን ሰጣለን። ባልደረቦቻችን ሁኔታዎች እለት እለት እየተበላሹ መምጣታቸውን የሚነግሩን። ከኛ ጋር ለመገናኘትም የመገናኛ ችግር አለ። የስልክና የኢንተርኔት አገልግሎት የለም። የብዙ ነገሮች እጥረት አለ። በተለይም የነዳጅ። ይህም በአግባቡ ስራ መስራት እንዳንችል አድርጎናል። የኤሌክትሪክ አቅርቦትም ይቆራረጣል። የነዳጅ እጥረት ባለበት በዚህ ሁኔታም ምንም አገልግሎት መስጠት አይቻልም።
የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን የሱዳን የውጭ ግንኙነት ኃላፊ ሶፊያ ጀንሰን የስደተኞቹ ቁጥር እየጨመረ እንደሄደ ገልጸው ይሁንና የችግሩን መጠን መገመት እንዳልተቻለም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
መስፍንን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የኬንያው ፕሬዝዳንት ኡሁሩ ኬንያታ ትላንት ለሀገሩ ፓርላማ ንግግር አድርገዋል። ፕሬዝዳንቱ በንግግራቸው የኮቪድ-19 በሀገሩ ላይ ስላመጣው ጫና እንዲሁም ኬንያ ስላለችበት ኢኮኖሚያዊና ፖለቲካዊ ሁኔታዎችም ጠቅሰዋል። ገልሞ ዳዊት ዝርዝሩን ከናይሮቢ አድርሶናል።
ኬንያታ ከአንድ ሰዓት በላይ በፈጀው የትላንቱ ንግግራቸው አስተዳደራቸው በዚህ ባገባደደው ዓመት ለኬንያውያን ፈጽመዋል ያሉትን የሚያብራራ ነው። ነገር ግን በዚህ ዓመት የተከሰተው የኮሮና ቫይረስ ወረርሽኝ መንግስታቸው ያለመውን ሁሉ እንዳይፈጽም እክል ሆኖበታል ብለዋል። ፕሬዚደንቱ በስካሁኑ ብቻ ከ1800 በላይ ኬንያውያን በቫይረሱ ምክንያት ሕይወታቸው ማለፉን፣ ከዚያም በሚሊዮኖች የሚቆጠሩ የአገሩ ዜጎች ለኢኮኖሚያዊና ማህበራዊ ችግሮች መዳረጋቸውን ተናግረዋል። ለዚህም እንደ መፍትሄ አስተዳደራቸው ተገቢ ነው ያለውን እርምጃ መውሰዱን፣ በተለይ ህዝቡ በገቢ ማጣት እንዳይጎዳ አስተዳደራቸው ባለፉት 7 ወራት ብቻ ከ176 ቢሊዮን ሺሊንግ በላይ በታክስ ስረዛና በድጋፍ መልክ ድጎማ ማድረጉን ገልጸዋል። በመቀጠል የፕሬዝደንቱ ንግግር ትኩረት የነበረው የ2020 የትምህርት ዘመን ጉዳይ ነው። ኬንያታ የትምህርት ዘመኑ በተከሰተው ወረርሽኝ ተስተጓግሏል ካሉ በኋላ የሀገሩ የትምህርት ሚኒስቴር መጪው የትምህርት ዘመን እንዲሁ እንዳይሆን በቂ ዝግጅት አድርጎ በጥር 2021 ተማሪዎች ወደ ትምህርት ገበታቸው ይመለሱ ሲሉ አቅጣጫ አስቀምጠዋል። ፕሬዝደንት ኬንያታ መንግስታቸው ከተቃዋሚ የፖለቲካ መሪዎች ጋር ስላደረገው ስምምነትም በትላንቱ ንግግራቸው አንስተዋል። ዘሃንድ ሼክ በሚል የሚታወቀው ኬንያታ ከተቃዋሚ ፓርቲ መሪው ራይላ ጋር ያደረገው ስምምነት በፊት በኬንያ ለነበረው የፖለቲካ ውጥረት መፍትሄ ሆኗል ብለዋል። ለጎረቤት ሀገራትም ተመሳሳይ ምክር ለግሰዋል። ፕሬዝደንቱ
Honorable members, you must always remember that the wages of bad politics is the people suffering and ruin. Many neighboring countries today need a handshake. They need a politics in which competition is not turned into enmity and war.
የተከበራቸው አባላት ሁሌም ማስተዋወስ የሚገባቸው የሴራ ፖለቲካ የህዝቦች መከራን እንደሚያስከትል ነው። ብዙ በጎረቤታችን የሚገኙ ሀገራት እኛ እንዳደረግነው ተጨባብጠው መነጋገር አለባቸው። ወዳጆቻችን የፖለቲካ ፉክክር ወደ ጠላትነት የሚለወጥበት መንገድ መከተል ትተው የፖለቲካ መሪዎቻቸው ለወጣቶች ቦታ ሰጥተው ሀገራቸው ላይ ከመአመጽ ሊታደጓቸው ይገባል። እንደ ኬንያውያን የተረዳነው ሌላ ነገር ምርጫ ብቻ በጎራ ለተከፋፈለ ሀገር መፍትሄ አለመሆኑን ነው። የህዝቦች አንድነት እንዲኖር የሀገር መሪዎች አንድ ላይ መጥተው መነጋገር መቻል አለባቸው። የሰከነ የፖለቲካ ሂደት ከተከተልን የሀገራችን ብሔራዊ ጸጥታ ይሻሻላል ብለዋል ፕሬዝደንት ኬንያታ። ኬንያታ አስተዳደራቸው የሀገሩ መሰረተ ልማቶችን እንዳዘመነ፣ አሁንም በተቀረው 2 ዓመት ጊዜ የተቀረውን የልማት እቅድ ለማሳካት ይሰራል ብለዋል። ፕሬዝዳንቱ አክለው በሚመጡት ዓመታት የኬንያ ፖሊስ አገልግሎት አሰጣጥን በማዘመን የሀገሩን የደህንነት መስክ የማሻሻል እቅድ እንዳላቸውም ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የበረሃ አንበጣ መንጋ እንቅስቃሴን በመቆጣጠር ዘመቻ ከሶማሌ ክልል ውጪ በሌሎች አካባቢ ከሞላ ጎደል ስኬታማ መሆኑን የኢትዮጵያ ግብርና ሚኒስቴር አስታወቀ። እንቅስቃሴውን ለመደገፍ ከተለያዩ ሀገራት እርዳታ እየተደረገለት መሆኑን የገለጸው የግብርናው ሚኒስቴር የእስራኤል መንግስት የ27 የኬሚካል መርጫ ድሮኖች እርዳታና የባለሙያዎች ስልጠና ድጋፍ ማድረጉም ተገልጿል። ሙክታር ጀማል ዝርዝር አለው።
በኢትዮጵያ 6 ክልሎች በአማራ፣ በትግራይ፣ በአፋር፣ ኦሮሚያ፣ ሶማሌና ሐረሪ ክልሎች ውስጥ ተከስቶ የነበረው የበረሃ አንበጣ መንጋ እንቅስቃሴን በመግታት ዘመቻ ላይ ከሶማሌ ክልል ውጪ በሌሎቹ አካባቢዎች መቆጣጠር መቻሉን የኢትዮጵያ ግብርና ሚኒስቴር ገልጿል። የአንበጣ ወረርሽኙ በኢትዮጵያ ለ18 ወራት መቆየቱን የገለጹት በግብርና ሚኒስቴር የእጽዋት ልማት ዳይሬክተር አቶ በላይነህ ንጉሴ በሶማሌላንድ በኩል ወደ ሀገር የሚገባው የበረሃ አንበጣ መንጋ በትኩረት ተመትቶ እንዲከስም ካልተደረገ በስተቀር መልሶ ሊያንሰራራም ይችላል ብለዋል።
አሁን ባለው ሁኔታ በአብዛኛው በእነኚህ ክልሎች እንትን ብሎ ሶማሌ ክልል ላይ ብቻ ነው የአንበጣው ክስተት አሁን ያለው። በኒውራ ላይ ተቆጣጥረነዋል። ምናልባት አልፎ አልፎ እንዲህ የተበታተኑ አንበጣዎች ሊኖሩ ይችላሉ እንጂ በሌሎቹ ክልሎች ላይ ሙሉ ለሙሉ ተቆጣጥረ ነው አሁን ያለው። በሶማሌ ክልል በተለይ ሶማሊያ አዋሳኝ በሆኑ አካባቢዎች ላይ ብቻ ነው በደንብ ተስፋፍቶ ያለው እና አሁንም በዛ ላይ ያለው ርብርቦች እጅግ ከፍ ያለ እና በቂ አውሮፕላኖች፣ በቂ የመኪና ርጭቶች ተሰማርተው በመከላከል ላይ ነው ያለ ነው። እንግዲህ አሁን ባለን ስታተስ ከዚህ በኋላ ብዙም አስቸጋሪ የሚሆንበት ሁኔታ አይኖርም። ባለን ሎጂስቲኮች የመቆጣጠሩን በሰፊው እየሄድንበት ነው።
ምናልባት ከአሁን በኋላ እዚህ ቦታ ላይ አደጋ ሊያደርስ ይችላል ብለው እንደ ጥንቃቄም እንደ ስጋትም የመረጡ የታሰቡ ቦታዎች አሉ? ወዲህ ሊስፋፋ ይችላል ወይ ደግሞ እንዲህ ሊያደርስ ይችላል ብላችሁ ያሰባችሁት?
በተለይ በአንድ አራት ወይም አምስት ወረዳዎች ላይ ነው አሁን ክተቱ ተስፋፍቶ ያለው። እነኛም ቦክ የምንለው ገላፊ፣ እንደገና ደግሞ ሸበሌ ዞን የሚባሉት፣ ጀረር፣ ቆራ የሚባሉ ዞኖች ላይ የዚህ አንበጣ ክስተት አለ። እነኚህ አሁን በሀገራችን ባለው ሁኔታ ባለው ዝግጅት እነኚህ የትም ከኛ የሚያመልጡ አይደሉም። ግን በሶማሌ ላይ ያለው የተራባ ያለው የአንበጣ መጠን እጅግ ከፍተኛ ነው። እዛ ጋር ተራብቶ አድጎ ከመጣና የሚበር ከሆነ ከፍተኛ ስጋት ይሆን ብላን የሚል እምነት ያለን። ይህንንም ምናልባት እዚህ ደረጃ ከመድረሱ በፊት ከሶማሌላንድ ጋራ ተነጋግረን መብረር ከመድረሱ በፊት ቁጥጥር የሚደረግበትን መንገድ ሁሉ ለመውሰድ የሁለቱ ሀገራት ስምምነትም አለ። በዛ መንገድ ወደ ቁጥጥሩ የሚሄድበትን ነገር ስለሚኖር እንደው እንዲህ የሚያሰጋ ነገር አለ የሚል እምነት የለኝም።
እና በአሁን ጊዜ የአንበጣው እንቅስቃሴ ያለው በሶማሌ ክልል ብቻ ነው ማለት ነው?
ኤግዛክትሊ፣ ያው በሶማሌ ክልል ብቻ ነው አሁን ያለው። እሱም ቢሆን በጣም በጣም ቁጥጥሩ በሰፊ የሄደበት ያለ ስለሆነ ብዙ እንትን የሚልበት ነገር የለም።
በበረሃ አንበጣ መንጋ እስካሁን የደረሰውን ጠቅላላ ጉዳትና ውድመትን ለመለየት አንድ የጋራ ጥናት ቡድን መቋቋሙን የገለጹት የግብርና ሚኒስቴር እጽዋት ልማት ዳይሬክተሩ አቶ በላይነህ ንጉሴ የጸረ አንበጣ ዘመቻውን በተቀናጀና ዘመናዊ መንገድ መምራት ያስፈልጋል ብለዋል። ይህንን ለማሳካት የተለያዩ ሀገራት ለኢትዮጵያ ድጋፍ እያደረጉ መሆኑን እና የእስራኤል መንግስትም የበረሃ አንበጣ ለመከላከል የሚያግዙ 27 ድሮኖችን ድጋፍ መስጠቱንና ለመከላከሉም የባለሙያዎች ስልጠና ለመስጠት ዝግጅት መጠናቀቁን ዳይሬክተሩ አቶ በላይነህ ንጉሴ ለቪኦኤ ገልጸዋል።
እንግዲህ የእስራኤል መንግስት ልክ ሌሎች ሀገሮች እንዳደረጉልን ሁሉ የተለያዩ ድጋፎች እያደረጉ ነው። አሁን ያለው አንደኛው ድጋፍ ስልጠና ለመስጠት የተዘጋጁ ባለሙያዎች መጥተዋል። ለባለሙያዎቻችን ስልጠና ለመስጠት እና ዋናው ስልጠናው እንትን የሚባለው ሁል ጊዜ እየተከታተሉ አንበጣ ያደረበትን ቦታ ተከታትሎ የርጭት የሚያካሄዱ ሎከስት ፋይተር የሚባሉ ባለሙያዎችን ለማሰልጠን ነው አሁን የታቀደው። ከዛ በኋላ ደግሞ እነሱ ድሮን ሰጥተውናል። ያ ድሮን ደግሞ ምንድን ነው አንበጣው ያለበትን ቦታ አስተው ያለበትን ቦታ ሲጠቁሙን እነኚህ የተደራጁት የሎከስት ፋይተሮች ለሊቱን ሄደው እዛ ጋር ርጭት የሚያካሂዱበት ሁኔታ አለ። ለዛ መርጫ መሳሪያዎችንም ይዘውልን መጥተዋል። ትልቁ ነገር አቅማችንን በደንብ አድርጎ ያዳብርልናል። ከኛ ለየት የሚያደርገው ምንድን ነው? ድሮኑ ያንን ቦታውን አሰስ አድርጎ አንበጣ ያለበትን ቦታ ሎኬት ያደርገዋል። ከዛ በኋላ እነኚህ ለሊቱን እዛ ሲረጩ ያድራሉ እና በትንሽ ቦታ ላይ በደንብ ለመቆጣጠር የሚቻልበትን መንገድ ለማሰልጠን ነው የመጡት እና አንድ 6 ቀን ገደማ ስልጠናውን ከሰጡን በኋላ ያው የኛው ሰዎች ይህንን ይሰሩት ይሆናል ማለት ነው። አሁን በእጃችን የደረሰው 5 ድሮን ነው። 27 ግን በአግሪመንት ያለ ነው ያንን የሚለግሱን። ስልጠናው በነገራችን ላይ ከነገ ጀምሮ ይሰጣል፣ እዛ ለባለሙያዎች ይሰጣል። ከዛ በኋላ እዚህ ጅጅጋ ላይ ደግሞ 100 ሰልጣኞች ስልጠናው ይሰጣል።
የበረሃ አንበጣን ለመከላከል ስልጠናው ለባለሙያዎች ከተሰጠ በኋላ በድሮኖቹ በመታገዝ የዳሰሳ ጥናት የሚደረግ እና ሂደቱ መረጃዎችን ለመሰብሰብም ሆነ ውጤታማ የመከላከል ሥራ ለመስራት እንደሚረዳ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ ምክር ቤት የሚኖረው የስልጣን ሚዛን በደቡባዊቷ ክፍለ ግዛት ጆርጂያ በሚካሄድ 2 ለህግ መወሰኛ ምክር ቤት አባልነት የሚደረግ ውድድር ይወስናል። ለፕሬዝዳንትነት የተደረገው ውድድር ውጤትም የተቀራረበ ነው ስትል የአሜሪካ ድምጽ ዘጋቢ ካትሪን ጂፕሰን ዘግባለች። እነዚህ 2 ለህግ መወሰኛ ምክር ቤት አባልነት የተደረጉት ውድድሮች በተመራጩ ፕሬዝዳንት ባይደን የመጀመሪያ 2 አመታት ወቅት የተከፋፈለ መንግስት ይኖር እንደሆነ ይወስናሉ ትላለች ዘጋቢዋ። አዳነች ፍሳህዬ ታቀርባለች።
ዩናይትድ ስቴትስ ውስጥ ከ11 ቀናት በፊት በተካሄደው ምርጫ በጆርጂያ ክፍለ ግዛት ለሁለት የሕግ መወሰኛ ምክር ቤት መቀመጫዎች በተካሄደው ውድድር ወሳኝ በሆነ መንገድ ለማሸነፍ የሚያበቁ የምርጫ ድምጾች አልተገኙም። ስለሆነም በመጪው ጥር ወር የማጣሪያ ምርጫ ይደረጋል። ዲሞክራቱ ራፋኤል ዎርኖክ እና ጆን ኦሶፍ የሪፑብሊካውያኑን ኬሊ ሎፍለርን እና የዴቪድ ፐርዱን መቀመጫዎች ለማሸነፍ ተወዳድረዋል። ዲሞክራቱ ጆን ኦሶፍ
These incumbent Republican senators just felt entitled to an easy dance back to victory.
እነዚህ የሕግ መወሰኛው ምክር ቤት አባላት የሆኑት ሪፐብሊካውያን በቀላሉ እናሸንፋለን የሚል ስሜት አድሮባቸው ነበር።
እስካሁን ባለው ጊዜ ሪፐብሊካውያን በቀጣዩ ሕግ መወሰኛ ምክር ቤት 50 መቀመጫዎችን አሸንፈዋል። ዲሞክራቶች ደግሞ 46 መቀመጫዎችን አግኝተዋል። ብዙውን ጊዜ ከነሱ ጋር ድምጽ የሚሰጡት ሁለት ነጻ አመለካከት ያላቸው ተወዳዳሪዎችም ቦታ አግኝተዋል። ኬሲ ባርገት የተባሉ በጆርጅ ዋሽንግተን ዩኒቨርሲቲ የሚሰሩ ተንታኝ ያብራራሉ።
The two special elections in Georgia mean that if Democrats are able to win both of those two seats, it would be a 50-50 tie.
አሁን በጆርጂያ በሚካሄዱት ሁለት ልዩ ምርጫዎች ዲሞክራቶች ሁለቱንም መቀመጫዎች ካሸነፉ በሕግ መወሰኛው ምክር ቤት የሪፐብሊካውያንና የዲሞክራቶች ቁጥር እኩል ይሆናል ማለት ነው። ይህ ሲሆን ታዲያ በአገራችን ሕግ መሰረት የአገሪቱ ምክትል ፕሬዚደንት የሕግ መወሰኛውን ምክር ቤት ይመራል።
ይህም ማለት በሕግ መወሰኛው ምክር ቤት ድምጽ በሚሰጡበት ወቅት የሪፐብሊካውያንና የዲሞክራቶች ድምጽ እኩል ከሆነ ተመራጯ ምክትል ፕሬዚደንት ካሚላ ሃሪስ የሚሰጡት ድምጽ መፍትሄ ይሆናል ማለት ነው። ይህም ለተመራጩ ፕሬዚደንት ባይደን ያመቻል ማለት ነው። ጆ ባይደን አስተያየት ሰጥተውበታል።
Obviously it'd be much better if we had tie in the Senate, which means that this vice president become incredibly important.
በሕግ መወሰኛው ምክር ቤት ድምጽ በሚሰጥበት ጊዜ ሁለቱም ፓርቲዎች የሚሰጡት ድምጽ እኩል ቢሆን ለኛ የተሻለ መሆኑ ግልጽ ነው። ምክትል ፕሬዝደንቷ አሁን ካሉበት የበለጠ የወሳኝነት ቦታ ይኖራቸዋል ማለት ነው።
ሪፐብሊካውያን ሁለቱንም የሕግ መወሰኛ ምክር ቤት መቀመጫዎችን ካሸነፉ ግን የባይደን የፕሬዝደንትነት ሁኔታን በጉል ይለውጣል።
Having the United States Senate controlled by the Republicans and especially Mitch McConnell, that would put a damper on his ambitions.
የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በሪፐብሊካውያን በተለይም በሚች መካነል የበላይነት ስር ከሆነ ባይደን በምርጫው ዘመቻ ወቅት ለማድረግ ቃል የገቡበት የተራማጅ አጀንዳ ለመተግበር ከባድ ይሆንባቸዋል።
ጆርጂያ በዘልማድ ጠንካራ የሪፐብሊካውያን ደጋፊ ክፍል ነው። ነገር ግን የዲሞክራቶች አስተባባሪ ስቴሲ አብራምስ ዜጎች እንዲመርጡ ባደረጉት ከፍተኛ ቅስቀሳ ምክንያት በከፊልም ቢሆን ሁኔታዎች ተለውጠዋል።
Georgia has had potential for years. We've had investment for a much shorter period.
ጆርጂያ ድሮም ቢሆን ለአመታት ያህል መሰረቱ ነበራት። በአጭር ጊዜ ልንጠቀመው ችለናል።
ዲሞክራቶቹ ኦሶፍና ዎርኖክ እየተለወጠ ያለውን የክፍለ ግዛቲቱ የህዝብ አስተላለፍን ይወክላሉ። በእድሜ ያነሱና የተለያዩ ዞሮች ስብጥር ያቀፈውን ክፍል ይወክላሉ። ሪፐብሊካውያኑ ሎፍለርና ፐርዱ ደግሞ የፕሬዝደንት ትራምፕ ደጋፊዎች በብዛት ወጥተው እንዲመርጡ ነው የሚፈልጉት።
ዝግጅቶቻችንን በዌብሳይታችን amharic.vnews.com እንዲሁም በፌስቡክ እና በትዊተር @amharic ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕ ስቶር VOA Horn of Africa ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው። አድማጮች አሁን ውይይት አለን። ትኩረት የኢትዮጵያ ወቅታዊ ጉዳይ። ሰውክ ለይተው በንጹሃን ዜጎች ላይ የሚነጣጠሩ ጥቃቶች፣ አንጃ የለዩ ግጭቶችና የለየለት ጦርነት ያቀዷቸውን ብርቱ ፈተናዎች እንዲሁም በአጠቃላይ የሀገርን መጭጣ አስመልክቶ የተጀመረ ውይይት ሁለተኛ ክፍል ነው።
በተለያዩ ግዚያት በወቅታዊ ጉዳዮች ላይ የሚያቀርቧቸውን ጽሑፎች ጨምሮ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ ሁለት ተወያዮች በተለያዩ ሀገሪቱ ክፍሎች የሚፈጸሙትን የነኝህን ጥቃቶችና ግጭቶች መንስኤዎች ምንነት በመጠየቅ ወደፊት ያራምዱ ይሆናል ያሏቸውን ሀሳቦች ጨምረው ሁሉም በእያለበት በሰከነ መንፈስ እርስ በርስ እንዲነጋገር ይጋብዛሉ። ተወያዮቹ አቶ ክቡር ገና ከአዲስ አበባ፣ አቶ ብርሃነ መዋ ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም በቀደመው ውይይታቸው እልባት ካደረገበት ይንደረደራል።
አቶ ብርሃኔ ያነሱት አሁን አቶ ክብሩም ጠቅሰውታል፣ በክልሎች ውስጥ ይሄ ልዩ ኃይል የሚባለው የችግሮች መነሻ ነው የሚለው ትችት ግን የሰነበተ ነው። መላ ያገኛ አይመስልም። ራስን መከላከል የሚጠይቅ ሁኔታ አስገዳጅ ሆኗል ብለውም ይከራከራሉ። ክልሎቹ ከዋናው ከፌዴራሉ መንግስት በተለየ ሁኔታ የተደራጁ እነኚህ የክልል ኃይሎች አላማቸውም የሚሰሩበት ሁኔታ በተለየ መንገድ የሆነ በዘለቄታው በእርግጥ ለሀገር የሚበጁ ናቸው ወይ? ምናልባት ከጊዜያዊ ጥቅም አንጻር እንደየክልሎቹ ያስፈልገኛል የሚለውን ጥያቄ አነሱ ይሆናል። ራሱን የቻለ ልዩ ኃይል የሚቆጣጠረው ክፍል ሌላ የሆነ የቆምለት ዓላማም ለተወሰነ ብቻ የሆነ ግን በግጭቶች ውስጥ እናየዋለን። በተደጋጋሚ በሶማሌና በኦሮሚያ በአማራ ክልል ተመሳሳይ ችግሮችን ታዝበናል። በመንግስት ውስጥ መንግስት ነው ምንድን ነው ይሄ ማለት? አቶ ብርሃነ።
እሺ፣ እኔ ወደኋላ ተመልሼ ሩት ኮዙን ማየት የሚያስፈልግ ይመስለኛል። ኢትዮጵያውያን ምንድን ነው እኩል የሚያደርገን? ኢትዮጵያውያንን በሙሉ እኩል ሊያደርግ የሚችለው ምንድን ነው ብለን ስንመረምር ብሔራችን አይደለም እኩል የሚያደርገን፣ ሃይማኖታችን አይደለም ወይም ቋንቋችን አይደለም፣ ኢትዮጵያዊነታችን ነው እኩል የሚያደርገን ሁላችንንም። ኮመን ዲኖሚኔተሩ የእያንዳንዱ ኢትዮጵያዊ የዜግነት መብት ነው። የዚህ የዜግነት መብት ውጤት በዋናነት የዜግነት መብትህ በምንም አይነት ሊሸረሸር የማይችል መሰረታዊ መብትህ ነው። ከዚህ የፖለቲካ መብትህ ይመነጫል። ስለዚህ በማንኛውም የኢትዮጵያ ግዛት ውስጥ ኑር፣ ያንተ የመምረጥ አካባቢህን የማስተዳደር መብት ይኖርሃል። እንግዲህ በዚህ መሰረታዊ ሐሳብ ስንሄድ የኢትዮጵያ ፌደራላዊ መንግስት አደረጃጀት በዘጠኝ ወይም በሆነ ቁጥር ባላቸው ብሔረሰቦች ላይ ነው የተመሰረተው። አውቶማቲካሊ በርካታ ብሔሮችን አግልሏል። አውቶማቲካሊ እንደገና ከሁለትና ከሶስት የተወለዱ ኢትዮጵያውያንን ኮምፕሊትሊ አግልሏል። ስለዚህ ከመጀመሪያው ህገ መንግስታዊ ችግር አለው ማለት ነው። እያንዳንዱን ዜጋ በዜግነቱ ያየ አይደለም። ከዛ ነው የሚነሳው ነገር። እንደገና እነዚህ ራሳቸውን ያስተዳድራሉ የተባሉ ብሔሮች በሚያስተዳድሩት ግዛት ውስጥ ያለን ዜጋ ሁሉ እኩል የሚያዩ አይደሉም። ስለዚህ ብዙዎቹ የመምረጥና የመመረጥ መብትን እንኳን ነፍገዋል። በቋንቋ የመጠቀም መብትን ነፍገዋል። ከዛ አልፈው ሄደው የራሳቸው የሆነ ሚሊሻ፣ የራሳቸው የሆነ ፖሊስ፣ የራሳቸው የሆነ ልዩ ኃይል ማዘጋጀት ጀምረዋል። አሁን ልዩ ኃይል ማለት ኦልሞስት ከጦር ሰራዊት በመጠኑ ትንሽ አነስ ያለ ጦር ሰራዊት ማለት ነው። እንግዲህ የጦር ሰራዊት ትልቁ ልዕልናው የሚመነጨው ከአስተሳሰቡ ነው። አስተሳሰቡ ኢትዮጵያን ከጥቃት ከመጠበቅ፣ የኢትዮጵያን ሕዝብ ደህንነት ከመጠበቅ ብሎ ነው የሚነሳው። ለዚህ ነው ወታደሩን በሙሉ የኢትዮጵያ ህዝብ የሚደግፈው ማለት ነው። ወደ ብሔር በምንመጣበት ጊዜ ናሬሽኑ ራሱ ትሬኒንጋቸው ራሱ የብሔራቸውን ድንበር ስለመጠበቅ የነሱን ብሔር ዜጎች ስለመጠበቅ እንጂ በዛ ክልል ውስጥ ያሉትን ሰዎች ስለመጠበቅ አይደለም። ይሄ ደግሞ በተግባር ታይቷል። በዛ አካባቢ ያሉ የሌላ ብሔር ተወላጆች ላይ ጥቃት ሲደርስ አያገባንም ብለው መቆማቸው፣ አንዳንድ ጊዜም ተባባሪ መሆናቸው ሁሉ ታይቷል። ይሄ መጀመሪያ ህገ መንግስታዊ አይደለም። በህገ መንግስት ውስጥ እንደዚህ አይነት የወታደር አወቃቀር የለም። ስለዚህ ከመጀመሪያው ማለት ነው መንግስት ራሱ ይሄንን ሊያቆመው ይገባ ነበር። ለምን አላቆመውም የሚለው የራሱ ፖለቲካ ዊ ምክንያቶች ሊኖረው ይችላል። አሁንም ይሄንን መቅረፍ እስካልተቻለ ድረስ ይቀጥላል። ሶማሊያ ውስጥ የተደረገውን ነገር አይተናል። አሁንም ትግራይ ላይ ያለውን ነገር አይተናል። እንደገና ኦሮሚያ ውስጥ እየተደረገ ያለውን እናያለን። በደቡብም ተመሳሳይ ነገር ነው። በአማራም በኩል ተመሳሳይ ነገር ነው ያለው። ስለዚህ ይህንን ሰንኮፉን ሊነቅል የሚችለው ይህንን አደረጃጀት ወደ ብሔራዊ፣ ቅድም ክቡር እንዳለው በሰሜን ያለው ጦር የትግራይን ጦርም ያተካላል። ትግራይ ውስጥ ያሉበት ጦር ነው። ግን ለትግራይ ብቻ ብሎ የቆመው ጦር አሁን አደገኛ የሚሆንበት ደረጃ ይደርሳል። ስለዚህ ያንን በህገ መንግስታዊ በሆነ ህጋዊ በሆነ መንገድ ወደ ኢትዮጵያዊነት መቀየር የሚያስፈልግ ይመስለኛል። በዚህም ይሁን በዚያ ግን የሀገሪቱ ብሔራዊ ጦር በማንኛውም ብሔር ላይ ሊዘምት የሚችልበት ምንም አይነት ምክንያት መኖር የለበትም። እርግጥ አሁን እንደታየው በጦሩ ላይ ጥቃት ከደረሰ ጦሩ አካባቢውን ለማረጋጋት የሚወስደው እርምጃ ወይም ደግሞ ጦርነት ብሎ ከማስቀመጥ ይልቅ ወደ ኦፕሬሽን ወደ ማድረግ ተገዶ ሊሄድ ይችላል ብዬ እገምታለሁ። ከዛ ውጪ ግን በህዝቦች ላይ ጦርነት የማወጅ ማንም መብት ሊኖረው አይገባም።
መልካም። ጦርነት ኑሩ የበለጠ በሱ ላይ ገፍተን እንድንነጋገር ያድርገን እንጂ ቀደም ብዬ እንደጠቆምኩት ዛሬ ያለውን ብቻ ሳይሆን የነገውንም መንገድ የሚመለከት ሀሳብ ነው እንድናነሳ የምንፈልገው። የጦርነትን የከፋ ጉዳት ለአመታት ያስተናገደች ፍጹም ደሃ ሀገር ዳግም ወደ ጦርነት የምትጎተትበትና ምናልባትም መውጫው የሚጠፋበት መንገድ ሊያሳስብ መቻሉ ጭምር ነው ይበልጥ ገፋ እንድናደርግ ያደረገው። ጦርነት ከመጀመሩም በፊት ግን
ከዚህ ቀደም በኢትዮጵያ ታሪክ ያልታዩ ዘውግ ለይተው የተነጣጠሩ የሰው ህይወት ማጥፋት ቀላል የሆነ እስኪመስል ድረስ በተደጋጋሚ በተለያዩ አካባቢዎች ያለማቋረጥ እየተመለከትን ነው። ጉዳቶች በደረሱ ጊዜ ከፍተኛ የመንግስት ባለስልጣናትም በሰዓቱና በቦታው ከጊዜውና ከህዝቡ ስሜት ጋር ፈጥነው ደራሽ መሆናቸውን የሚያረጋግጥ ለዜጎች ደህንነት ዋስትና መስጠት የሚያስችል እርምጃ አልወሰዱም የሚል ወቀሳ በተደጋጋሚ ይቀርባል። ምናልባትም ዋናውን አንኳሩን ጥያቄ እናንሳና እንዲህ ያለው በሰዎች ላይ ጉዳት የማድረግ ፍላጎት፣ ያለምንም ምክንያት ሌሎችን ለማጥቃት መነሳሳት በመሰረቱ ምንድን ነው መንስኤው? ያን ሊያነሳሱ ሊያስተባብሩ የሚችሉ አበረታተዋል ይህን ሁኔታ ፈጥረዋል የሚባሉ ወይም በዛ የሚነሱ እንዳለ ሆኖ፣ በእርግጥ ግን በተጨባጭ ምንድን ነው የነኚህ ጥቃቶች መሰረቱ? ለምንድን ነው ሰዎች የሌላውን ህይወት ለማጥፋት ለራሳቸው ፍቃድ ሊሰጡ የቻሉበት ምክንያት? ይህን ተጨባጭ እናድርግና መንግስት ለዜጎቹ ደህንነት ዋስትና የመስጠቱን ተጠያቂነት በተከታይ በዝርዝር እንመለከታለን። አቶ ክቡር ቀዳሚ ዕድል የእርሶ ይሆናል።
ጥሩ። እኔ የሚመስለኝ የህግ ስርዓትና የህግ ስርዓት አልበኝነት ወይም ደግሞ ህግ ስራ ላይ እንዲውል የሚችል መንግስት አለመኖሩ ነው ብዬ ነው የምገምተው። በዚህ ጉዳይ ተጠያቂ ሊሆኑ የሚገባቸውንም አካላት ሲያጠፉ ወደ ፍርድ ወስዶ የሚገባቸውን ቅጣት ወይም ደግሞ የሚገባቸውን ውሳኔ እንዲሰጥ ከማድረግ ሲቆጠብ እንዲህ አይነት ችግር እየተደጋገመ ይመጣል። በአንድ ሀገር ውስጥ ከዲሞክራሲው ከሌሎቹም ስርዓቶችን በለው ከሁሉ በላይ መቅደም ያለበት የህግ እና የህግ ስርዓትን ማክበር የሚያስችል መንግስት ነው። ባለፉት አመታት በተለያዩ የኢትዮጵያ ግዛት ውስጥ የተለያዩ አይነት ጭፍጨፋዎች ሲካሄዱ እነዛን ለመከላከል፣ እነዛን ለማስቆም፣ ተጠያቂነትን ለማምጣት የተደረገበት አካሄድ በጣም ደካማም በመሆኑ ነው እንደነዚህ አይነት ችግሮች ሊከሰቱ የቻሉት። ወደፊትም የሚከሰቱት እንደነዚህ አይነቶቹን መከላከል፣ እንደነዚህ አይነት ህግ አልበኝነትን ማቆም የሚቻልበት ጦርነት ነው እንጂ ማካሄድ ያለብን። የፖለቲካ ችግርን በኃይል በመቅረፍ አይደለም። የፖለቲካ ችግር በፖለቲካ ችግርነቱ ሊፈታ የሚችልበት መድረክ ህጋዊ በሆነ መንገድ ውይይት ተካሂዶ የወሰነው ጊዜ ተወስዶ የሚደረስበት ሁኔታ ነው። ስራቱ እንዲቆምና ያ እንዳይደገም መደረግ የሚገባቸው ወቅቶችና ጊዜያቶች ብዙ አልፏል እና ያንን ማድረግ ካልቻለ መንግስት እንደ መንግስትነት ተቀባይነት ኖሮት ሊቀጥል አይችልም የሚል እምነት ነው ያለው።
መልካም። አቶ ብርሃነ ቀደም ብዬ ደጋግሜ በጠቀስኩት የቅርብ ጊዜ ግልጽ ደብዳቤው ላይ መልካም ናቸው ያሏቸውን በጠቅላይ ሚኒስትሩ እና በአስተዳደራቸው የተሰሩ ጉዳዮች ያነሱና አሁን ያነሳነውን ጨምሮ እርግጥም አሳሳቢ ናቸው የሚሏቸውን ከነ አማራጮቹ ይጠቁማሉ። እስኪ የተወሰኑትን ለአድማጮች ያጋሩ። ይሄ እየበረከተ እየሰፋ የመጣ ግጭት ንጹሐን ህይወታቸውን የሚያጥበት ሁኔታ የሚፈጠርበትን በተመለከተ መሰረቱ ምን ይመስሎታል? ቀደም ብለው በጽሁፎ የጠቀሱትንም አማራጭንም ጨምረው።
መጀመሪያ አቶ ክቡር ያስቀመጣቸውን ነጥቦች በሙሉ እጋራለሁኝ። ሀሳቡ ላይ ለመጨመር እሞክራለሁ። ነው ለችግራችን አሁን ላለን ችግር መሰረታዊ ዋናው መነሻ ህገ መንግስቱ ነው ብዬ ከልብ ያምናለሁ። በተለይ ከህገ መንግስቱም ውስጥ ኢትዮጵያ የማን ናት የሚለውን ኢትዮጵያን ከህዝቧ ከአናሳ ብሔረሰቦች ቀምቶ ለተወሰኑ 9 እና 10 የብሔር ግሩፖች ህገ መንግስቱ አስረክቧል። ይሄ ትልቁ ችግር ነው። ከዚህ ችግር የሚመነጨው ሌላው ምንድን ነው? ባለፉት 30 ዓመታት ልጆቻችን የተማሩበት ወጣቱ ያደገበት ናሬሽን አካባቢህ ያንተ ብቻ ነው፣ ያንተ ዘር በደም ማለት ነው፣ ያንተ ዘር ብቻ ነው ተጠቃሚ መሆን ያለበት የሚል አይነት ነገር በጭንቅላት ውስጥ እንዲገባ ስለተደረገ አሁን የተጠቀሰው የህግ የበላይነት ጊዜያዊ መፍትሄ ሊሰጥና የተወሰኑ ወንጀሉን የሰሩትን ሰዎች እስር ቤት ሊያስገባ እንዲቀጡ ሊያደርግ ይችል እንደሆነ ነው እንጂ ችግሩን ከስሩ አያጠፋውም። ምክንያቱም ይሄ ሰው ጭንቅላት ውስጥ ያለ ነገር ነው። ስለዚህ ዛሬ 100 ሰዎች ብታስር ነገ 100 ሰዎች ደሴ ማስተሳሰብ ይዘው ላለመምጣታቸው ምንም ዋስትና የለውም። ስለዚህ ህግ ማስከበር በራሱ ሶሉሽን ነው ብዬ አላምንም። ጊዜያዊ ማስታገሻ ግን ይሆናል ብዬ ገምታለሁ። ከዚሁ ጋራ መታየት ያለባቸው ሌሎች ነገሮች አሉ። አንድ ሰው እንደ ግል ማለት ነው አካባቢው የኔ ብቻ ነው ብሎ ካሰበ፣ በተለይ በብሔር ይህንን አመለካከት ይዞ ከቀጠለ ሶሉሽን አይኖረውም ነገሩ። ይሄ ግን በሂደት የሚጠፋ ነገር ነው። እስከዛው ግን ሊደረጉ የሚችሉ ነገሮች አሉ። በዋናነት ለምሳሌ አሁን እንደ ኢትዮጵያ ጠላት ተደርገው መታየት ያለባቸው ነፃ አውጪ ድርጅቶች ብለው ራሳቸውን የሰየሙ ናቸው። እነዚህ በህግ መታገድ ያለባቸው ይመስለኛል። ምክንያቱም የብሔር ተቆርቋሪዎች አነሳስ ሁልጊዜ የሚመነጨው ከብሶት ነው። ህዝቤ ተበደለ፣ ህዝቡ ተራበ፣ ተጠማ፣ ያስተዳደር በደል ደረሰበት ሚል ነው የሚጀምረው። ኢንፋክት ቀደም ብለው የነበሩ በኋላም ደግሞ ወደ መጨረሻ የተነሱ የብሔር ድርጅቶች ሁሉ ይህን ናሬሽን ይዘው ነው የሚሄዱት። ከዚህ ውስጥ የሚፈልጉት ምንድን ነው ብለህ ስትል የብሔራቸውን እኩልነት ነው የሚፈልጉ። ከሌላው ኢትዮጵያዊ ጋር እኩል መታየት አለበት፣ እኩል የስራ እድል፣ እኩል የአስተዳደር ሁኔታ የሚል ድረስ ነው። አሁን እዛ ድረስ በብሔር ድርጅቶች አካሄድ ላይ ምንም ችግር አይኖርም እስከ እኩልነት እስከሆነ ድረስ። ችግሩ እኩልነት ላይ አይቆምም፣ ወደ በላይነት ይሄዳል። በአካባቢ ውስጥ የበላይነት አለን ወደ ማለት ይሄዳል። ከሌላው ኢትዮጵያዊ በዚህ አካባቢ ላይ እኛ ቀድመን የነበርንን ወደ ማለት ነገር ይሄዳል እና ይሄ በጣም አደገኛ አመለካከት ነው እና ስለዚህ መጀመሪያ ነፃ አውጪ ድርጅቶች የሚባሉት ስማቸው ራሱ ከጥቂት ዓመታት በፊት ተቀባይነት ቢኖረው እንኳን አሁን ባለው ሁኔታ በሀገሪቱ ሁኔታ ተቀባይነት የሌለው ሀሳብ ነው ብዬ አስባለሁ። ሁለተኛው ይህን ነገር በሚደረግበት ጊዜ በተለይ አሁን ሀገራችን ውስጥ ባለው የመንግስት ፓርቲ አባላት ራሱ ያስተዳደሩ ሰዎች በከፊል ማለት ነው ለዚህ ነገር ተባባሪ መሆናቸው ይታወቃል። መንግስት በዚህ ላይ እርምጃ ለመውሰድ የሞራል አቅም ሊኖረው ይገባል። ይሄንን አይነት ናሬሽን ለህዝብ እያስተላለፉ ይሄ ብሔር የሌላውን ብሔር አከርካሪ ተሰብሯል፣ ይሄ ብሔር በሌላው ብሔር ላይ ይሄንን የበላይነት ተቀናጅቷል፣ በቀጣይ ደግሞ እንደዚህ እናደርጋለን፣ አካሄዳችን ስትራቴጂያችን በህጋዊና ህጋዊ ባልሆነ መንገድ ነው፣ እዚህ ድረስ የሚናገሩ ሰዎችን አትሊስት እንዲያስተካክሉ ማድረግ የግድ ይላል። እነዚህን አቅፈህ ወደ ሶሉሽን አትደርስም። ነገሮች ማሳደር ይቻላል ግን የትም አይደርስም። ስለዚህ እነዚህ ነገሮች መደረግ ያለባቸው ይመስለኛል። ወደ ታችም ሲኬድ በፓርቲው ስትራክቸር ውስጥ ያሉ በዚህ ጉዳይ ላይ ኢንቮልቭ ያደረጉ ኢንቮልቭ ያደረጉ ብቻ አይደለም አመለካከታቸውና አስተሳሰባቸው ያንድን ብሔር የበላይነት የሚመኙትን ሁሉ ፓርቲው ማስተካከልና እርምጃ መውሰድ ያለበት ይመስለኛል። የህግ የበላይነት በጣም ኢምፖርታንት ነው። አሁን ባለው ሁኔታ በጣም የሚያሳዝን ነገር ነው ያለው። የህግ የበላይነት ለአንድ ዜጋ ትልቁ ዋስትናው የፍርድ ቤት ትልቅነት ነው። ፍርድ ቤት መኖሩ ነው ትልቁ ዋስትናው። ግን አሁን አንዳንድ ቦታ ስንሰማ ዳኞችን ፖሊሶች ያስሯቸዋል፣ ለምን የጊዜ ቀጠሮ አልሰጣችሁንም ብለው መንግስት እርምጃ አይወስድም። የህግ የበላይነት እንዴት ነው ህዝብ በፍርድ ቤቶች ላይ እምነት ሊኖረው የሚችለው? አሁንም ፍርድ ቤቶች ዋስትና ሲሰጡ ዋስትናቸውን ለማክበር የመንግስት ባለስልጣናት ፈቃደኛ አይሆኑም። ለእኔ ዋስትናዬ፣ ለማንኛውም ዜጋ ዋስትናው ከመንግስትም በላይ ጉልበት ያለው ህግ አለ ብሎ በፖለቲካ አመለካከታቸው የፖለቲካ መልስ ሊሰጣቸው ሲገባ ተሰብስበው የሚታሰሩ ሰዎች አሉ። ምንም አይነት የፖለቲካ አመለካከት ይኖራቸው፣ የሰው ልጅ በአመለካከቱ የሚታሰርበት አገር ውስጥ ካለን አሁን ወደኋላ ነው የሄድ ነው እንጂ ወደፊት አይደለም የመጣ ነው። ስለዚህ ጠቅላይ ሚኒስትሩም የገቡትን ፕሮሚስ የኢትዮጵያ ህዝብን ተስፋ የሚያደርገው ሰው በሀሳቡ በነፃ ሊኖር የሚችልባት አገር፣ የሀሳብ ልዩነቱን በሰላም ሊፈታ የሚችልባት አገር፣ የህግ ጥበቃ የሚደረግባት አገር፣ ፖሊስም ቢሆን በህግ ተጠያቂ የሚሆንበት፣ አቃቤ ህግም ቢሆን በህግ ተጠያቂ የሚሆኑበት አገር እንጂ መንግስትና ፓርቲ ፕሮቴክት የሚያደርጋቸው ከሆነ ተስፋ የሚያስቆርጥ ነው። እና ብዙዎቻችንን ብዙውን የኢትዮጵያ ህዝብ ተስፋ የሚያስቆርጠው ፕራክቲካሊ የሚያየው ነገር ነው። እነዚህ ነገሮች ደግሞ ልትደብቃቸው አትችልም። እንዲህ አድርገህ ልታልፋቸው የምትችላቸው ነገሮች አይደሉም። ህዝብ መሀል ያሉ ነገሮች ናቸው። ስለዚህ እነዚህ ነገሮች መስተካከል የግድ ይላል ብዬ እገምታለሁ።
መልካም። እስኪ አሁን ደግሞ ወደሚቀጥለው ሌላ ትልቅ ጥያቄ እንሻገር። ከግለሰቦች ጀምሮ እስከ ቡድን ድረስ የፖለቲካም ይሁን ሌሎች የተለዩ ፍላጎቶችና አላማዎች ሊኖሩ ይችላሉ። የነኚህ ፍላጎቶችና አላማዎች መኖር በራሱ ችግር መሆን የለበትም። የሌሎችን መብት እስካልተጋፋና የሌሎችን ህልውና ለአደጋ እስካላጋለጠ ድረስ ከዚህ አንጻር እንዲህ ባለው ምስቅልቅል በበዛበት በተለያየ ጊዜ በተደጋጋሚ በሚቃጡ ጥቃቶች የዜጎች ህልውና አደጋ ላይ በወደቀበት አንዱ ሌላውን በጥርጣሬ የማየት አዝማሚያ በሚፈጠርበት እንዴት አብሮ መኖር ይቻላል? ዛሬ ጥያቄ ውስጥ የሚገባ የሚመስለው ዘመን የዘለቀ የአብሮነት መሰረት ያለው በምሳሌነት የሚጠቀስ ማህበረሰብም አገርም እንደመሆኑ ልዩነቶችን በተገቢው መንገድ ተገቢ መፍትሄ እንዲያገኙ ማድረግ አንድ ነገር ነው። ነገር ግን የሌሎችን መብት የሌሎችን ህልውና አደጋ ላይ መጣል እንዴት መብት ሊሆን ይችላል? እንዴት አብሮ መኗኗር ይችላል? አሁን ከሚታዩት ወደ አዘቅት የሚያመሩ የሚመስሉ አንዱ በሌላ ላይ በጭካኔ የሚያሳያቸው የክፋት ምግባሮች ተመልሶ በእርግጥ አብሮ መኖር ብቸኛው ምርጫ መሆኑን ያንን ደግሞ በጤናማና የራስንም አላማ የራስንም ምርጫ ቦታ እንዲያገኝ በሚያደርግ መልኩ እንዴት መኖር ይቻላል? አብሮነት እንዴት ሊቀጥል ይችላል? አቶ ክቡር የአሁኑ ተራ የእርሶ ይሁን።
እሺ፣ ከባድ ጥያቄ ነው። ምክንያቱም እንዲህ በቀላሉ ሊመለስ የሚችልም አይደለም። ብዙ ጥያቄዎች እንዲጠየቁ ይገፋፋል። ኢትዮጵያዊነት ምንድን ነው የሚለው ራሱ ከዚህ መመንጨት መቻል አለበት። ባለፉት ዓመታት አንድ ሰው ኢትዮጵያዊ ነኝ ሲል ቋንቋ ነው ኢትዮጵያዊ ነገርለት፣ በትውልድ ነው፣ በይሄ ነው። እነዚህ ነገሮች በሙሉ ወደ አንድ ቦታ መሰብሰብ ያለባቸውና ሁላችንም ሊያስማሙ በሚችሉ መልኩ መቀመጥና መስማማት መቻል ያለብን ይመስለኛል። የሶሻል ኮንትራክት የሚባለው ፈረንጆቹ የህብረተሰብ መስማማትን ሊያመጡ የሚችሉ ስምምነቶች ላይ እስካልተደረሰ ድረስ ውሃ ቅጂ ውሃ ድፊ አይነት ነገር ነው ሊሆን የሚችለው። ከትምህርት ቤት ጀምሮ ነው ይሄ ነገር። ወጣቶቹ ሊታነጹበት የሚችለውን ከአንድ ጫፍ እስከ አንድ ጫፍ፣ ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ ድረስ ያለው ነዋሪ ህዝብ ኢትዮጵያዊነት ምንድን ነው ሲባል በአብዛኛው ሊመልሰው የሚችለው እና ሊያስማማው የሚችለው መልስ መስጠት መቻል አለበት። ዛሬ ሁሉም የተለያየ አስተሳሰብ ነው ያለው ስለ ኢትዮጵያዊነት፣ ስለ ታሪክ። በአንድ ቡድን የሚነገረው ታሪክ በሌላው ቡድን ተቀባይነት የሌለው ትልቁ ፈተና ኢትዮጵያዊ ሊያደርገን የሚችለው እና ሁላችንንም ሊያስማማ የሚችለው አስተሳሰብ እንደገና በውይይትም በትምህርትም በተለያዩ መንገዶች ነጥሮ መውጣት መቻል አለበት። ያስ ካልሆነ ድረስ አሁን ያለንበት ችግር እየተባባሰ ነው እንጂ እየተቀነሰ የሚመጣ አይመስለኝም። ሌላው በአብዛኛው ችግሮች ያሉት እዛው አካባቢ ላይ ነው ያሉት። አካባቢው ስንል በየክልሉ ነው ያሉት። አንዳንዴ ፌዴራል መንግስቱ ለነዛ ችግሮች ይደርስ የሚችልበት አቅም የለውም። ስለዚህ የስልጣን ክፍፍሉ በትክክል መቀመጥ መቻል አለበት በፌዴራሉና በክልሎቹ መካከል። ክልሎቹ የፌዴራሉን ስልጣን መቀበል የሚችልበት መንገድ መኖር መቻል አለበት። ፌዴራሉ እንደዚሁ የክልሎቹን ስልጣን እና ሊቀበላቸው የሚችላቸውን ደንቦች እና ሁኔታዎች መቀበል መቻል አለበት። ይህ በአሜሪካ የሚታየው በአብዛኛው ለምሳሌ በፌዴራሉና በስቴቶች መካከል የሚደረጉ ክርክሮች በጣም ብዙ ናቸው። በየዓመቱ እያንዳንዱ ስቴት ከፌዴራሉ ጋር ሲከራከር ነው፣ ፍርድ ቤት ሲቋቋም ነው የሚውለው። አንተ ስልጣኔን ወስደብኛል፣ አይ አንተ የሚገባህን እየሰራ አይደለም እየተባባሉ በውይይት ለመፍታት የሚሞክሩት። ያ ባህል እኛ ውስጥ ባለመኖሩ ሁል ቀን አንዱ አሸናፊ አንዱ ተሸናፊ ሊሆን የሚቻልበትን መንገድ ብቻ ነው ለመምረጥ የምንሞክረው። የፌዴራል መንግስት ብለን ስናስቀምጥ መጀመሪያ ማወቅ መቻል ያለብን ነገር ቢኖር ምንድን ነው፣ የፌዴራል መንግስትን ማስተዳደር እንዲቀላል እንዳልሆነ መገንዘብ መቻል አለብን። ከመገንዘብም አልፎ የፌዴራል መንግስት ሊጠነክር ከተፈለገ ችግሮች ከውይይት ውጭ በሌላ መንገድ ሊፈቱ የማይችሉበትን ስርዓት ማስቀመጥ መቻል አለብን። የኢትዮጵያ ችግር ቅድም አቶ ብርሃነ ገልጾታል፣ ከህገ መንግስቱ ይጀምርና ከዛ በኋላ ደግሞ እያንዳንዳችን ልናዳብረው የሚገባው ባህል ሊኖር ይገባል። የምናውቃቸውና የምንስማማባቸው ታሪኮችን አውቀን ለልጅ ልጆቻችን ማስተላለፍ የምንችልበት ሁኔታዎች መመቻቸት መቻል አለባቸው። እድገትን የምንፈልግ ወደፊት መሄድ የምንፈልግ ከሆነ የኢትዮጵያን ብልጽግና የወደፊት እድላችንን የሚያሳምር አይነት መንገድ የምንከተል ከሆነ ማስተካከል የሚገባንን አብረን ቁጭ ብለን ደጋግመን ተወያይተን ጊዜ ወስደን ወደፊት ሊያስኬዱ የሚችሉትን ሊያስማሙ የሚችሉትን መጀመሪያ ቅድሚያ ሰጥተን እዛ ላይ መስራት አለብን ብዬ ነው የምደመድመው።
መልካም። ይህን ደጋግሜ የማነሳውን ጥያቄ ለአድማጮችም ልተው። በተወሰነ ፍላጎትና አቅጣጫ ግለሰቦችም ሆኑ ቡድኖች የሚያደርጉትን ከሚፈልጉበት ቦታ ማድረስ አለማድረስ መጨረሻው ምንድን ነው ብለው ይጠይቃሉ ወይ? ወይስ የሚደረገውን ማድረግ ብቻ ነው? አድማጮቻችን አስተያየቶቻችሁን አድርሱን። እጅግ በሚያሳስብ ሁኔታ ውስጥ ያለችን አገር የሚመለከት ጉዳይ ጊዜ ባለበት የከፋ የበረታ ምናልባትም የማይመለሱበት መስመር ከደረሱ በኋላ ሳይሆን አሁን ባለው ሁኔታ ውስጥ ስልጣን ላይ ያሉ ብቻ ሳይሆኑ ዜጎችም ግለሰቦችም በሚያደርጓቸው በሚፈጽሟቸው በሚያወጡ በሚያወርዷቸው ሀሳቦች ጭምር የሚበጁ ሁኔታዎችን የሚመለከቱበት ሁኔታ ለመፍጠር በዛ መንፈስ የታለመ ውይይት ነው። በሰከነ መንፈስ በያላችሁበት እንድትነጋገሩ እንድትወያዩበት እንጋብዛለን። እንግዶቼ አቶ ክቡር ገና ከአዲስ አበባ፣ አቶ ብርሃነ መዋ ከዚህ ከዋሽንግተን ዲሲ፣ ለአሁኑ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
አድማጮች፣ ውይይቱ አላበቃም። ሙሉ ውይይታቸውን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶቻችንን ለተሳትፏቸው አሉላ ከበደንም ጨምረን እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።